ይሆናል። ይህን ደግሞ አድርጋችኋል። እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ይህና ሚስትህ ቃል ኪዳን ሚስት ስትሆን አታልሃታል ይላል። እስራኤል እግዚአብሔር መስዋዕታቸውን ለምን እንዳልተቀበለ አልገባቸውም ነበር እንዴ ይሄን አድርገው እንዴት አድርጎ መስዋዕታቸውን ይቀበል እንዴት አድርጎ ሊቀበል ይችላል እግዚአብሔር? ሚስቶቹ በደረሰባቸው በደል ያለቅሱ ነበር። ይህ የበደል እንባ እንደ ግድግዳ ሆኖ በአጥፊዎቹና በእግዚአብሔር መሀል ይደቀን ነበር። ይሄ ነው አንደኛው ትልቁ ጉዳት። ይሄ ድርጊት ያንን የበደልነውን ሰው ከመጉዳትም አልፎ በእኛና በእግዚአብሔር መሀል ግንብ ይገነባል። አምልኳችን ይቋረጣል። ጸሎታችን ይቋረጣል። ከእግዚአብሔርና ከእኛ መሀል በንሳ ያ ግድግዳ እስኪወሰድ እስኪነሳ ድረስ ግንኙነታችን ይቋረጣል ማለት ነው። ይሄ ነው አንዱ ትልቁ ጠንቅ። እግዚአብሔር ይለየናል። ንስሐ ካልተከተለው ከሰዎች ጋር የምናደርገው በደል ከእግዚአብሔር ጋር የሚኖርን ግንኙነት ያቋርጣል። ይሄ ነው አንዱ ትልቁ በደል። ከንስሐ ሊገኝ የሚችለው መታዘዝ ነው። ያ መታዘዝ መኖር አለበት። አስቀድመው ማድረግ የነበረባቸው ባዳ ሚስቶቻቸው መፍታት ነበረባቸው። ለማስተካከል በንስሐ ሲመጡ ወደ እግዚአብሔር ለማስተካከል ያ በመሀል ያለው ግንብ መነሳት አለበት። ስህተቱ መታረም አለበት። ስለዚህ ባዳ ሚስቶቻቸው መፍታት ነበረባቸው። በዚህ ምክንያት ነው ነህምያ ፍቱ አለው። አለዛ እግዚአብሔርን በንጽህና ማምለክ አይችሉም ነበር። ከዛ ቀጥሎ ጌታ ሆይ ላደረግኩት ነገር አዝናለሁ ማለት በቂ አይሆንም ነበር። እግዚአብሔር የፈለገው ቤቱ እንዲጸዳ ነው፣ እንዲለያዩ ነው። ይህ ካልሆነ ግን አምልኮ ተቀባይነት የለውም እና ፍቺ አምልኮንም አፌክት ያደርጋል። ሌላው ደግሞ ለነዛም ለሴቶች ንስሐ መግባት ያስፈልግ ነበር። እንደዛ ነው ነህም ያደረገው። ንስሐ ስትገቡ አሁን ይህን ግድግዳ ለማንሳት መጀመሪያ ለፈታችኋቸው ሚስቶች ሂዱና ይቅርታ ጠይቁ። ቤተሰቦቻቸውንም ይቅርታ ጠይቁ። የተጎዱትንም ልጆቻችሁን ይቅርታ ጠይቁ። የሆነ በደል እንዳለ ያንን በደል ደግሞ ክፈሉ። ይሄ ሁሉ ሬስቲቲዩሽን ሲደረግ ከዛ በኋላ ነው እግዚአብሔር ፊቱን መልሶ አምልኮውንም የሚቀበለው ጸሎቱንም የሚቀበለው። እንደ ማናቸውም ኃጢአት ንስሐን የሚከተሉ ነገሮች አሉ። አንደኛ፣ አንድ ሰው ንስሐ ከመግባቱ በፊት እንደ እግዚአብሔር ፈቃድ ማዘን፣ የስጋ ማዘን አለ። የስጋ ማዘን ሳይሆን እንደ እግዚአብሔር ፈቃድ ማዘን፣ ሁለተኛ ቆሮንቶስ 7:10 ላይ ጳውሎስ ይህንን ይጠቅሰዋል። እንደ እግዚአብሔር ፈቃድ ማዘን። አንዳንድ ጊዜ በስጋ በሚደርስብን ጉዳት ልናዝን እንችላለን። ስለተጎዳን፣ ስለቆሰልን፣ ስለተበደልን ልናዝን። የዛን አይነት ሀዘን ሳይሆን መንፈሳዊ ሀዘን ልበለው፣ እንደ እግዚአብሔር ፈቃድ ማዘን። ቃሉ ነው እንደዚህ የሚለው። ቆሮንቶስ ላይ ጳውሎስ እንደዚህ ይላል፣ እንደ እግዚአብሔር ፈቃድ ማዘን ያስፈልጋል። ይህ ንስሐ ስንገባ የሚሆን ነገር ነው። ሁለተኛ፣ ኑዛዜ ያስፈልጋል። ማለት በድርጊቱ መጸጸታችንን መግለጽ፣ የተደረገው ነገር ቁልጭ አድርጎ መናገር ያስፈልጋል። እግዚአብሔርን ይቅርታ መጠየቅ ያስፈልጋል። የተበደሉትንም ደግሞ ሄዶ ይቅርታ መጠየቅ፣ የተፈታችውን ሚስት፣ ቤተ ዘመድን፣ ቤተ ክርስቲያንን ጭምር ይቅርታ መጠየቅ ያስፈልጋል። በተቻለው መንገድ ሁሉ ራስን ነጻ ማድረግና ነገሮችን ማስተካከል፣ ሁለተኛ ደግሞ እንደማይደገም አድርጎ ራስን መለወጥ፣ መወሰን፣ ራስን ለእግዚአብሔር መስጠት፣ እነዚህ ናቸው የንስሐ ቅደም ተከተል ደረጃዎች። እንደ እግዚአብሔር ፈቃድ ማዘን፣ ኑዛዜ፣ ንስሐ፣ እግዚአብሔርን ይቅርታ መጠየቅ፣ የተበደሉትን ሰዎች መጠየቅና ካሳ ቢያስፈልግ ካሳውን መፈጸም፣ ራስን ነጻ ማድረግ፣ ማስተካከል፣ ሁለተኛ እንዳይደገም አድርጎ ደግሞ ራስን ለእግዚአብሔር መስጠት። ምንድን ነው ሁሉ የሚወስደን? ወደ አምልኮ ነው የሚወስደን። ንስሐ ሳይገቡ እግዚአብሔርን ማምለክ መሞከር እግዚአብሔርን እንደ መስደብ ይቆጠራል። ፍጡሩን መበደል ፈጣሪውን ከመናቅ የመነጨ ነው። ፍጡሩን መበደል ፈጣሪውን ከመናቅ የመነጨ ነው። አንዳንድ ሰዎች አይታችኋል፣ በቢላዋ ሲበሉ አንድ እቃ ለምን እንደተሰራ ካላወቃችሁ ያንን እቃ አቢዩዝ ነው የምታደርጉት። ሴቶች በእግዚአብሔር አምሳያ እንደተፈጠሩ የማያውቁ ወንዶች ሴቶችን አቢዩዝ ያደርጋሉ። ወንዶች በእግዚአብሔር አምሳያ መፈጠራቸውን የማያውቁ ሴቶች ወንዶችን አቢዩዝ ያደርጋሉ። ቢላዋ የተሰራው ለመቁረጥ ነው። የተቆረጠውን በሹካ ነው አንስተን የምንበላው። አንዳንድ ሰዎች ግን በቢላዋ ሲበሉ ይታያል። አንድ ነገር ለምን እንደተሰራ ካላወቃችሁ አቢዩዝ ታረጉታላችሁ። ስለዚህ ፍጡሩን መበደል ፈጣሪውን ከመናቅ የመነጨ ነው። ስለሆነም ይህ አምልኮ ይከለክላል። ላጠቃለው ትምህርቱ ነው ዛሬውን ፍጹም መሰጠት ከሌለ ጋብቻ ሊሳካ አይችልም። ቶታል ኮሚትመንት ከሌለ ጋብቻ ሊሳካ አይችልም። ሁለተኛ ነጥብ፣ እግዚአብሔር ፍቺን ያወግዛል። ማቴዎስ 19 ላይ እግዚአብሔር አንድ ያደረገውን ሰው አይለየው ይላል። ሰው አይለየው ለፍቺ ጌታ የፈቀደው አንድ ብቻ ነው፣ ማቴዎስ 19 ላይ ተጻፈው። ከዛ ሌላ ሚስትን ባልን ለመፍታት ሌላ ምክንያት መጨመር የለብንም። ያ ከሆነ እግዚአብሔርን መቃወም ነው። ማቴዎስ 19:9 ላይ የተጻፈ ቃል አለ እና ሚልኪያስ በግልጽ ቁጭ አድርጎታል። ይህንን ማስጠንቀቂያም የተሰጠው ያለ ምክንያት አይደለም። ምክንያቱም ጠንቅ አለው ብለናል። ሚልኪያስ ስለ ጋብቻ ያስተማረው በዛሬው ዘመን በጣም ጠቃሚ ነው እና ስለ ፍቺ ደግሞ ያለን አስተሳሰብ ስለ ጋብቻ ያለን አቋም ይገልጻል። ስለ ፍቺ እውነተኛውን የእግዚአብሔር ቃል የሚለውን አስተሳሰብ እኛም ልንይዝ ይገባል። አይ ሚስቴን መፍታት ይችላለሁ፣ አዎ አንዳንድ ነገር ተፈጠር ብሎ የሚያምን ሰው በኋላ ይፈጽመዋል። አስተሳሰባችን እንደ እግዚአብሔር ቃል መሆን አለበት እንጂ ከባህል የምናገኘው በችግር ምክንያት የመጣ አስተሳሰብ ሊሆን አይገባም። የሚበይነው እዚህ ላይ የእግዚአብሔር ቃል ብቻ ነው። ስናገባም እንደ እግዚአብሔር ቃል ማግባት አለብን። መፋታትም ላይ ደግሞ እንደ እግዚአብሔር ቃል አብረን መኖር አለብን። ምክንያት በዚያ ምክንያት ልፋታ ይችላል ብሎ የሚያምን ሰው አስተማማኝ አይሆንም። ና ማቴዎስ 19:9 ላይ ዝሙትን ብቻ ነው ለመፋታት ምክንያት ነው የሚለው። እሱም ራሱ ቢሆን በክርስቶስ ኢየሱስ መስቀል ስር ይቅርታ አግኝተን በደሙ ተዋጅተን በይቅርታ ሊፈወስ ይችላል እሱም ራሱ ቢሆን። ነገር ግን እዛ ላይ ጌታ ያንን ፈቅዷል። ቃሉ ላይ ግልጽ አድርጎ በሚፋቱና ንስሐ አንገባም በሚሉ ምዕመናን ላይ ቤተ ክርስቲያን ደግሞ ጥብቅ እርምጃ ልትወስድ ይገባል። እንደፈለግን ልንመላለስ አይገባም። ቤተ ክርስቲያን ውስጥ እንደፈለግን ልናመልክ ደግሞ አይገባም፣ ልናገለግልም አይገባም። ሰዎች ንስሐ አንገባም ካሉ፣ መፋታትን እንመርጣለን ካሉ፣ እዚህ ላይ ቤተ ክርስቲያን እረኛም ናት ሞግዚትም ናት። ቤተ ክርስቲያን ዲሲፕሊን ልትወስድ ይገባታል። እንግዲህ ማጠቃለያ ቃሌ እንደ ጌታ ቃል ብንኖር ኖሮ፣ የጌታን ቃል ብንቀበል ኖሮ የዛሬው ዘመን ችግር ባልደረሰም ነበር። እግዚአብሔር አምላካችን ጋብቻን የሰጠን ለእኛ ጥቅም፣ ለእኛ ምቾት፣ ለሕዝብ ጥቅም፣ ለሀገር ጥቅም፣ ለወገን ጥቅም ነው። ራሱን ሊገልጽ ስለፈለገ ነው። የጋብቻ የስላሴ አምሳያ ነው። ያ የእሱ አምሳያ ሲጎድፍ ሲያይ እርግጥ እግዚአብሔር ይቆጣል፣ ያዝናል፣ የእሱም ክብር ይነካል። እዚህ ላይ ያበቃለሁ ትምህርቱን። 45 ደቂቃ ወስጃለሁ።